የኢህአዴግ ስራ አስፈጻሚ ኮሚቴ የይቅርታና የክስ ማቋረጥ እርምጃ እንደሚወስድ በወሰነው መሰረት እስረኞች ከእስር መለቀቅ መጀመራቸውን ጠቅላይ አቃቤ ሕጉ ለአገር ውስጥ መገናኛ ብዙሃን በማስታወቅ ላይ ናቸው። በሌላ በኩል አንዳንዶቹ የግንቦት ሰባት አባል መሆናቸውን አምነው እንዲፈርሙ ሲጠየቁ፣ ቀደም ብሎ በመለስካቸው ዘገባም እንደተመለከተው የተወሰኑት እስረኞች ክሳቸው ሲቋረጥ ሌሎች የይቅርታ ደብዳቤውን የመፈረም ሂደት መከተላቸውን ወይም መሆናቸውን የታሳሪ ቤተሰቦች ተናግረዋል። አንዳንዶቹ ከማረቢያ ቤት ወጥተው ለተሃድሶ ስልጠና መግባታቸውም ተነግሯል። ጽዮን ግርማ ከእስረኞቹ ቤተሰቦች አንዳንዶቹን አነጋግራ ተከታዩን አጠናቅራለች።
በኢትዮጵያ የሚገኙ እስረኞች ብዛት በውል በቁጥር ባይታወቅም በፌዴራል በአማራና በኦሮሚያ ክልል የሚገኙ የተለያዩ እስረኞች ከእስር መለቀቅ ከጀመሩ 2-3 ሳምንታት ተቆጥረዋል። ከእስር አፈታታቸው ክሳቸው ተቋርጦ በይቅርታና በምህረት እንደሆነም የተገለጸ ነው። ይህም ሆኖ ግን በሀገር ውስጥ የእስረኞችን ጉዳይ የሚከታተሉ የግለሰብ መብት ተሟጋቾችና ዓለም አቀፍ የሰብአዊ መብት ተቋማት አሁንም ታዋቂ የፖለቲካ ሰዎችና ጋዜጠኞችን ጨምሮ ቁጥራቸው በውል የማይታወቅ የፖለቲካና የህሊና እስረኞች በየእስር ቤቶች ውስጥ እንደሚገኙ እየገለጹ ነው። ከታሳሪዎቹ መካከል አንዱ ከሰኔ 12 2003 ዓ.ም ጀምሮ በእስር ላይ የሚገኘው ጋዜጠኛ ውብሸት ታዬ ነው። የውብሸት ባለቤት ወይዘሮ ብርሃን ተስፋዬ በትናንትናው ዕለት ዘዋይ እስር ቤት ሄዳ እንዳገኘችው ለአሜሪካ ድምጽ ተናግራለች። ማምሻውን አነጋግሬያት ነበር።
ትናንት ነበር የሄድኩት። ወረቀቱ እንደደረሰውና እንደፈረመ ነግሮኛል።
ምን አይነት ወረቀት ነው የደረሰውና የፈረመው?
ወረቀቱ የሚለው ያው መጀመሪያ ስለ ስሙ እየገለጸ 14 ዓመት መሆኑ የተቀጣውን ብር ምናምን ከላይ ጠቅስና አለ። ሳላጠር ባለችን ስም መንግስት የሰጠውን ቅርታ ትቀበላለህ አትቀበልም ብሎኝ ትቀበላለህ ስል ይቀበላለሁ ብሎ እዚህ ጋ ይፈርማሉ። መንግስት የሰጠውን ቅርታ ተቀብያለሁ የምትልና አለ በሁለት መስመር የተጻፈች በቃ ከዛ በታች አስፈረሙን አሉ።
ምን ያህል ሰዎች ናቸው የፈረሙት? በዚህ
ወደ 100 ምናምንን አለ በትክክል ቁጥሩን አሁን እነሱ ጋር ያሉት የተወሰኑ ሰዎች ናቸው፣ ግን ያው ሌሎች ሌሎችም አሉ። አንድ ቤት ከሚኖሩት ውስጥ ማለት ነው ወደ 20 ምናምን አካባቢ መስሉ በአንድ ቤት ውስጥ የሚኖሩት አሁን ከኛ ጥቂት ነን አለ። ግን አጠቃላይ ግን ቁጥሩንም አላውቅም፣ ግን ከመቶ በላይ ነው።
ከመቶ በላይ ፈርመዋል በዚህ ምና መቼ ይለቀቃል?
እሱን ነው በትክክል ያላወቀው። በቃ እንግዲህ እኛ ፈርመናል፣ ከዚህ በኋላ ምን እንደሚያደርጉ አናውቅም ማለት በቃ እንደዚህ የሚመስላል። ቀኑን ምንም ስለቀን የሚያውቀው ነገር የለም።
በሌላ በኩል ባለፉት 3 ቀናት ውስጥ በተመሳሳይ ከዚህ ቀደም ያቀረቡት የይቅርታ ደብዳቤ ተቀባይነት አግኝቶ እንደሚለቀቁ የመፈቻ ደብዳቤ ደረሳቸው እስረኞች እንዳሉ ለማወቅ ተችሏል። በተጨማሪም የተሃድሶ ስልጠና ለመውሰድ የተላኩም እንደሚገኙበት ታውቋል። በሌላ በኩል ጋዜጠኛ እስክንድር ነጋ፣ የቀድሞ አንድነት ለፍትህና ለዲሞክራሲ ፓርቲ ምክትል ሊቀመንበር አቶ አንዱዓለም አራጌና የመኢአድ አመራር አባል የነበረው አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ በድጋሚ በተናጠል ተጠርተው የይቅርታ ደብዳቤውን እንዲፈርሙ መጠየቃቸውን የአቶ ክንፈ ሚካኤል እናት ወይዘሮ ብጻት ኃይለ ጊዮርጊስ ለአሜሪካ ድምጽ ተናግረዋል።
ያነጋግራቸው በሰባት አይደለም አልፈርምም ብዬ አልኩ አለ። ሁለተኛ ደግሞ እንደገና በተናጠል ተጠርቶ አቀረበልኝ ጥያቄ አለ። እኔ ይህንን የምጠየቅ አይደለሁም፣ በዓላማዬ ባደረኩት ነገር ታስሬያለሁ። አንዳንዴ አውቀዋለሁ፣ ግን ግንቦት ሰባት የሚባለው እኔ አይደለሁም ግንቦት ሰባት እና እንደውም እኔ ያለ አተላቴን አንድ ጆሮዬ ተበላሽቶ በብልሽት ላይ ነው ያለሁት። ይህንን ነው ያተረፈልኝ። ስለዚህ መጠየቅም የለብኝም ብዬ አልኩ። እንጠይቅ ስለተባልኩት ምን ላቀርብ ሲል ይኸው እየቀረጽክ ነው ያቀረብኩልህን አቅርብለት፣ ምክንያቱም ይሄ አላማ አይደለም እናንተ የምትሉ ይላል አላማ አይደለም ብዬ አልኳቸው።
ወይዘሮ ብጻት ልጃቸውን ሲያነጋግሩት በእስር ቤት እያለ የደረሰበት በደል ካሳ የሚያስፈልገው እንጂ ይቅርታ የሚያስጠይቀው እንዳልሆነ እንደገለጹላቸው ነግረውኛል። ይህ ደግሞ የልጃቸው ብቻ ሳይሆን የእርሳቸውም አቋም መሆኑን አስረግጠው ተናግረዋል።
በጣም የማዝነው 2010 የካቲት 1 ቀን እፈታለሁ ብሎ ለመላው ዓለም በኢትዮጵያ ሕዝብ ጭምር በተናገረው ቃል ሕዝብም ሆነ እኛ እርግጥ ደስ ብሎናል። በሁለት እንደገና እነሱን ተጠያቂ አድርጎ ፈርሙ ማለት እኔ በእውነት ነው የምላችሁ፣ ለእኔ ለግለሰቧ እንኳን ያሳፍረኛል። በጣም የሚያሳፍር ነው። ኢትዮጵያን ታክል ሀገር የሚገዛ መልሶ ቃልን አጥፎ እንደገና ግንቦት ሰባት ነኝ በሉ ይሄ ለታሳሪ ቤተሰብም ሆነ ማረሚያ ቤት ላሉ ኢትዮጵያውያኖች በጣም ነው ያዘንኩት። ላደረጉት ደግሞ አንፈርምም ላል በጣም ተደስቻለሁ። በጣም ደስ ብሎኛል። ጀግኖች ናቸው። ይቅርታ የሚባለው ባቀረብኩት ደብዳቤ መሰረት ነገሩ አልተሳካልኝም። አሁን ፈርምም ቢሉኝ እፈርማለሁ። በሐሰት ብሎ የሚለው ሐሰት ነገር ያደረገ ቢሆን ነው። ለዓላማ ገብቶበታል። እኛም መስዋዕት ከፍለናል። እኔ ለልጄ ብቻ አይደለም፣ አጠቃላይ ለኢትዮጵያ ሕዝብ በዛሬ ጊዜ 6 ዓመት ከ6 ወር እስር ቤት መመላለስ አንድ መስዋዕት ለዓላማችን ለባንዲራችን ከፍለናል። ስለዚህ እኔ ባለመጠየቃቸው ይቅርታ በጣም ደስ ብሎኛል። እኔ ጅግና ያለ በኢትዮጵያ ላይ ቃሊቲ ነው፣ ቂሊንጦ ዘዋይ እኔ የማምነው በእነሱ ነው። ግን ይህን ሁሉ ደግሞ አዲ ልዑል እግዚአብሔር ቃሉን የማያጥፈው እንደኛ የማይወላውለው አሁንም እምነት በእሱ ነው፣ ወደፊትም በእሱ ነው። እና እኔ ቢሞት ልጄ አላዝንም። እውነትን ይዞ ነው፣ ሐሰትን ይዞ አይደለም። ለሀገር ትግል ደግሞ ከአያት ከቅድመ አያታችን የመጣ ነው፣ አዲስ ነገር አይደለም። ግን በጣም የማዝነው ሌሊቱን ተጠንስሶ ተጠምቆ በአንድ የተናገሩትን በሁለት እንደገና መሳታቸው በጣም አዝናለሁ። ይሄ ከነሱ የሚጠበቅ አልነበረም። ካደረጉት ደግሞ ከይሞ እውነትን እንጂ ውሸትን ይዘን አልተነሳን።
አድማጮች፣ የእስረኞችን አፈታት ሁኔታ በተመለከተ በዝርዝር ማብራሪያ ለማግኘት የፌዴራል የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮንና ጠቅላይ አቃቤ ሕግ አቶ ጌታቸው አምባይ የእጅ ስልክ ላይ ተደጋጋሚ ሙከራ አድርጌ አልተሳካልኝም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።